ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በቃ ደስታ ነው ትንሽም ቢሆን የተሰማኝ። ግን በቃ ደስታ ነው ትንሽም ቢሆን የተሰማኝ። ግን በሙሉ ደስ አላለኝም። ማለቴ የሰው ልጅ ደም ፈሷል፣ ህይወት አልፏል፣ ሰው በጅምላ ታስሯል። ደስ አላለኝም።
የኢትዮጵያ መንግስት አወዛጋቢውን የአዲስ አበባና የአካባቢውን የከተማ አስተዳደር የልማት እቅድ እንደሚያቆም በትላንትናው ዕለት ካስታወቀበት የነዋሪዎች መልስ ከተሰጠበት አስተያየቱን ለአሜሪካ ድምፅ የሰጠ የ19 ዓመቱ የሻሸመኔ ከተማ ነዋሪ ወጣት የተወሰደ ነው። ዝርዝሩ በርዕሱ ዙሪያ ከተጠናቀሩትና ዜናውን ተከትለው በተከታታይ ከሚቀርቡት ዘገባዎች በአንዱ እናቀርባለን።
የዓለም ዜናም እንዲሁ ተጠናቅሯል። ከአፍሪካም ከዓለም አካባቢም የደረሰውን እናቀርባለን።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሐሙስ ጥር 5 2008 ዓ ም አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ፣ ቀናባሪያችን ብርሃን ኃይሉ ነች፣ የስርጭት መሐንዲሱም አብሮን አለ። በቅድሚያ ዜና። ሰሞኑን ኦሮሚያና አማራ ክልሎች ውስጥ በታዩት ያለመረጋጋት ሁኔታዎች ላይ የኢትዮጵያ መንግሥት በወሰዳቸው እርምጃዎች የአውሮፓ ህብረት ምክትል ፕሬዚዳንትና የኢትዮጵያ ውጭ ጉዳይ ሚኒስትር ተወያዩ። የህብረቱ ከፍተኛ ተጠሪና ምክትል ፕሬዚዳንት ፌዴሪካ ሞሄሪኒና የኢትዮጵያ ውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ትናንት የህብረቱ መቀመጫ በሆነችው የቤልጅየም ዋና ከተማ ብራስልስ ተገናኝተው የተመካከሩት ሁለቱ ወገኖች ግንኙነቶቻቸውን ለማጠናከር ባለፈው ጥቅምት ሞሄሪኒ ወደ አዲስ አበባ ተጉዘው በነበረበት ወቅት በተነጋገሩት መሠረት እንደሆነ ተገልጧል። በሌላ በኩል የኢትዮጵያ ውጭ ጉዳይ ሚኒስትር ወደ አውሮፓ ህብረት የተጓዙት ሰሞኑን ኦሮሚያ ውስጥ እየታየ ካለው የተቃውሞ እንቅስቃሴና መንግስት የሰጠውን ምላሽ እንዲሁም በአገሪቱ የተከሰተውን የምግብ እጥረት ሁኔታ ለማስረዳት እንደሆነ የሰብአዊ መብቶች ተሟጋቹ ቡድን ሂዩማን ራይትስ ዎች ሰሞኑን አስታውቆ እንደነበር ይታወሳል። የሰብአዊ መብቶች ተሟጋቾቹ ጥያቄያቸውን ለአውሮፓ ህብረት አቅርቦ እንደነበርም በቀደመ ዘገባ ተነግሯል። የአውሮፓ ህብረት ትናንት በበተነው የፕሬስ መግለጫ ሁለቱ ባለሥልጣናት ሲቪል ማኅበራትን በማጠናከር አስፈላጊነት በሐሳብን በመግለጥና በመደራጀት ነጻነት ላይ መወያየታቸውን አመልክቷል። በአውሮፓ ኅብረትና በኢትዮጵያ ስልታዊ ግንኙነቶች ላይ ያላቸውን ሥራ ለመቀጠል መስማማታቸውም ተገልጧል። የኢትዮጵያን የልማት ማሻሻያዎችና ማኅበራዊ የምጣኔ ሀብት እድገቷን ለመደገፍ የአውሮፓ ህብረት የመጀመሪያ አጋሯ መሆኗን የተናገሩት ሞሄሪኒ በዚህ ዓመት የሚካሄደውን የአውሮፓ ህብረት ኢትዮጵያ የንግድ መድረክ ወይም ቢዝነስ ፎረም ዝግጅት ጨምሮ ህብረቱ ኢትዮጵያን በልማት ትብብር መርሃ ግብሮች ማገዙን እንደሚቀጥል አመልክተዋል። ኢትዮጵያ በሁለት ተከታታይ ድርቆችና ኤልኒኞ በፈጠረው ችግር ምክንያት የደረሰባትን ለመቋቋም ህብረቱ የሚሰጠው እርዳታ ተጠቃሚ እንደምትሆንም ተናግሯል። በፍልሰትና በእንቅስቃሴ ላይ የኢትዮጵያና የአውሮፓ ህብረት የጋራ አጀንዳ በሚል ባለፈው ህዳር 1 በላቭሊታ ጉባኤ ወቅት የተፈረመውን ስምምነትም አስመልክቶ የውጭ ጉዳይ ሚኒስትሩና የህብረቱ ምክትል ፕሬዚዳንት መወያየታቸው ታውቋል። በዚያ ስምምነት ላይም ኢትዮጵያና የአውሮፓ ህብረት መደበኛ ያልሆነውን ፍልሰት ችግር ለመጋፈጥ አብረው ለመስራት መስማማታቸው ተነግሯል። የአውሮፓ ህብረት መሪ ሞሄሪኒ ኢትዮጵያ 700 ሺህ የሚሆኑ ስደተኞችን በማስጠለሏ አድናቆታቸውን የገለጡት ሲሆን የአፍሪካ አጣዳፊ ሁኔታ ፈንድም ኢትዮጵያ ውስጥ የተለያዩ ፕሮጀክቶችን መደገፍ መጀመሩ ተገልጧል። በአፍሪካ ቀንድና በቀይ ባህር አካባቢያዊ ጉዳዮች ላይም ሁለቱ ባለሥልጣናት መነጋገራቸውን የህብረቱ የፕሬስ መግለጫ አመልክቷል።
ኤርትራዊውን ስደተኛ ጭካኔ በተሞላበት ሁኔታ የደበደቡት አራት እስራኤላውያን ተከሰሱ። ተደብዳቢው ኤርትራዊ አሸባሪ አረብ ነው በሚል በስተት ባለፈው ጥቅምት ወር በእርሻባ ላይ ተተኩሶበት እየደማ እያለ ነው እስራኤላውያኑ ድብደባውን የቀጠሉት። በርሼባ ማዕከላዊ አውቶቡስ ጣቢያ ይሰራ የነበረው የ29 ዓመቱ ሀፍቶም ዘሮም ከድብደባው በኋላ በደረሰበት ጉዳት ሕይወቱ አልፏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ እስራኤላውያን የሕግ ማስፈጸም ስራን ለሚመለከተው ባለስልጣን መተው እንዳለባቸው ነው ያስገነዘቡት። አገሩ ላይ ያሉትን አስቸጋሪ ሁኔታዎች በመሸሽ ወደ እስራኤል የመጣው ከአራት ዓመታት በፊት መሆኑን ባለፈው ጥቅምት ወር በቴላቪቭ መናፈሻ ስፍራ የተሰባሰቡት የአቶ ዘሮም ወዳጆች መናገራቸው ይታወሳል።
የሶማሊያ የመማክርት የመጨረሻው ዙር ጉባኤ ዛሬ ኪስማዮ ውስጥ ተከፈተ። በዚህ ጉባኤ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ፣ ጠቅላይ ሚኒስትራቸው ኦማር ሸርማርኬ፣ የምክር ቤት አፈ ጉባኤ መሐመድ ኦስማን ጃዋሪ እና የክልላዊ መንግስታት መሪዎች ተካፋይ መሆናቸው ታውቋል። ዓላማውም ሶማሊያ ምን አይነት ምርጫ ማካሄድ እንደሚበጃት ለመወሰን ሲሆን ምርጫውን በመጪው መስከረም ወር ይካሄዳል ተብሎ ይጠበቃል። ኪስማዮ የሚገኘው የቪኦኤ ሶማሊኛ ዘጋቢ እንደገለጠው በዚህ ጉባኤ ከዓለም አቀፍ ማህበረሰብ የተጋበዙ እንግዶችም ተካፍለዋል።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በካሜራኗ ከዮፔ መንደር ትናንት ረቡዕ የደረሰውንና ሰዎች የተገደሉበትን የአጥፍቶ ጠፊ የቦምብ ፍንዳታ ጥቃት አወገዙ። ለችግሩ ሰላማዊና አጠቃላይ አቀራረብ እንዲፈለግለትም ጥሪ አቅርበዋል። የትናንቱ ፍንዳታ አጥፍቶ ጠፊውን ጨምሮ 13 ሰዎችን መግደሉ አይዘነጋም። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን በመግለጫቸው የሽብርተኝነትን አደጋ ለመቋቋም ሁሉን አቀፍ የሆነ አጠቃላይ መፍትሄ ሊፈለግለት ይገባል ነው ያሉት።
በላይቤሪያ የተከሰተው የኢቦላ ወረርሽኝ ሙሉ በሙሉ ጠፍቷል። ይህም ወረርሽኙ በአውሮፓውያኑ አቆጣጠር በ2014 ከጀመረ በኋላ ምዕራብ አፍሪካ ውስጥ በቫይረሱ የተጠቁ ሰዎችን ቁጥር ለመጀመሪያ ጊዜ ወደ ዜሮ ደረጃ ወርዶታል ሲል ዓለም አቀፉ የጤና ድርጅት WHO አስታወቀ። በWHO ሪፖርት መሰረት ኢቦላ እንደሚተላለፍባቸው የታወቁ ሰንሰለቶች በሙሉ በወረርሽኙ ክፉኛ በተጎዱ ሶስቱ አገሮች ማለት ጊኒ፣ በሴራሊዮንና ላይቤሪያ ውስጥ ተቆርጠዋል። ሊሻ ስላይን ከጄኔቫ የላከችውን ዘገባ ሰሎሞን ክፍሌ ያቀርባል።
የዓለም የጤና ድርጅት ኢቦላ እንደ አውሮፓውያን ዘመን አቆጣጠር በ2014 መጋቢት ጊኒ ውስጥ ለመጀመሪያ ጊዜ ከታየ ወዲህ ከ11300 በላይ ሰዎች መሞታቸውንና ከ28500 በላይ የሚሆኑ ደግሞ በቫይረሱ መጠቃታቸውን ነው ሪፖርት ያደረገው። የWHO የአስቸኳይ ጊዜ እርዳታ አስተባባሪና ለሰብአዊ ችግሮች ፈጣን ምላሽ ሰጪው ክፍል ዳይሬክተር ሪክ ብሬነን ሲናገሩ ምዕራብ አፍሪካን ከዚህ ገዳይ ቫይረስ ነጻ ለማድረግ በወረርሽኙ የተጎዱ ሀገሮችንና የዓለም አቀፉን ማኅበረሰብ የተባበረ ጥረት አስፈልጓል ብለዋል።
ይህ አስፈላጊና አዲስ ምዕራፍ በጣም ጠቃሚ እርምጃ ቢሆንም ሥራው ገና ጨርሶ አልተገባደደም ማለት አለብን። ምክንያቱም ወረርሽኙ አሁንም እንደገና ሊከሰት የሚችልባቸው ስጋቶች ስላሉ ነው።
የኢቦላ ቫይረስ በበሽታው ተጠቅተው በሕይወት በተረፉ ሰዎች አባለ ዘር ውስጥ ለአንድ ዓመት ተደብቆ መኖር ስለሚችልና በግብረ ሥጋ ግንኙነት ወቅት ስለሚተላለፍ ስጋቱ አሁንም አለ ይላል የWHO ማለትም የዓለም የጤና ድርጅቱ ሪፖርት። ሦስቱ የምዕራብ አፍሪካ ሀገሮች ከቫይረሱ ነጻ ሆነዋል ተብሎ ከታወጀ በኋላ 10 ጊዜ ያህል በአዲስ መቀስቀሱንም ድርጅቱ አስገንዝቧል። ላይቤሪያ እንደ አውሮፓውያን ዘመን አቆጣጠር ግንቦት 2015 ዓ.ም ላይ ለመጀመሪያ ጊዜ ከኢቦላ ነጻ መሆኗ ከተገለጸ በኋላ በሽታው 3 ጊዜ እንደገና ታይቷል። ዶክተር ብሬነን የዓለም የጤና ድርጅት ተጨማሪ አዳዲስ የበሽታው መቀስቀስ ሊታዩ እንደሚችሉ ቢገምትም ሁኔታው ከቁጥጥር ወጥቶ እንዳለፈው ጊዜ ወደ ሙሉ ወረርሽኝ ደረጃ የመድረሱ አደጋ ግን አናሳ ነው ሲሉ ያስረዳሉ። WHOና ሸሪኮቹ በአሁኑ ጊዜ የሕክምናና የምክር አገልግሎቶችን ከወረርሽኙ ለተረፉ ሰዎች እየሰጠ መሆኑንም ገልጸዋል።
አድማጮች፣ ዜና የሚተላለፍላችሁ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢንዶኔዥያዋ ዋና ከተማ ጃካርታ ውስጥ በተቀነባበረ መንገድ ለተካሄደውና 7 ሰዎች ለተገደሉበት የቦምብ ፍንዳታ ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ኃላፊነት መውሰዱ ተገለጠ። 7 ሰዎቹ የተገደሉት የዛሬው ፍንዳታ አምስቱን አጥቂዎችም እንደሚጨምር ተገልጧል። ከእስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ትስስር ያለው አማቅ የዜና አገልግሎት እንደዘገበው ፍንዳታው ኢላማ ያደረገው የውጭ ሀገር ዜጎችንና የጸጥታ ኃይሎችን ነበር። ቀደም ሲል የኢንዶኔዥያ ብሔራዊ ፖሊስ መምሪያ ቃል አቀባይ አንቶን ቻርሊየን ሲናገሩ ከግድያው በኋላ የአይሲስ እጅ እንዳለበትና ነውጠኞቹም የፓሪሱን መሰል የሽብርተኞች ጥቃት ለመድገም እንደሞከሩ አመልክተዋል።
በመጨረሻም ሳውዲ አረቢያ ኢራቅ ውስጥ የሚገኘውንና ከ25 ዓመት በፊት የተዘጋ ኤምባሲዋን እንደገና ከፈተች። የኢራቅ ውጭ ጉዳይ ሚኒስትር ኢብራሂም አልጃፋሪ የአዲሱን ተሿሚ የአምባሳደር ታሜር አልሳባህን የሹመት ደብዳቤ ተቀብለዋል። የኢራቅ ባለሥልጣናት ዛሬ ሐሙስ በሰጡት መግለጫ በሁለቱ አገሮች መካከል ያለውን ግንኙነት ለማጠናከር እንደሚጥሩ ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚህ አበቃ።
እዛ ካከማቸናቸው እቃ ውስጥ ብዙዎቹ የገንዘብ ዋጋ የላቸውም። ብዙዎቹ የውስጥ የስሜት ዋጋ ነው ያላቸው። እናጠራቀማቸው
ነገሮች ናቸው የያዟቸው።
ልክ ነው። ትዝታ ግን በቁም ሳጥን ውስጥ ወይ ደግሞ በስቶሬጅ ስፔስ ውስጥ ተቆልፎ አይቀመጥም። እሱን ነው ሁል ጊዜ የምንረሳው። የተማርኩትም እሱን ነው።
ከመግቢያችን አስቀድሞ የሰማችሁት ኋላ በሁለተኛው አጋማሽ በባህልና ማህበረሰብ ከእንግዳችን የተወሰደውን ድምፅ ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። በ19 በ22ና በ25 ሜትር ባንዶች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። እንዲሁም በናይል ሳት።
አሁን የምሽቱን አብይ ርዕስ
በኦሮሚያ አሁንም መረጋጋት እንደማይታይ የሚጠቁም ሁኔታዎች እንዳሉ የኦሮምኛ ዝግጅት ክፍል ዘግቧል። ትናንት በአምቦ ከተማ ውስጥ የወጣት ተማሪ የቀብር ስነ ስርዓት ላይ የተገኘ ተማሪ ከቀብር መልስ ተገድሏል ሲሉ የአይን ምስክሮች ለቪኦኤ ገልጠዋል።
ሌንቸን በረታዳ በረታ ቁጣ ቁረተንኮል ያ ከሌንታ ርቁጠሜ ቦይቻ ደርገጎ ለአብደታው ላንሳ
ላንኮ ተማሪ ነው። ትናንት የወጣት አብደታ አያንሳ የቀብር ስነ ስርዓት ላይ ተገኝቶ ወደ ቤት እየተመለሰ ሳለ በጥይት ተመቶ ሞተ። ሬሳውን ቤተሰብ ሳያይ ወታደሮች ወደ አዲስ አበባ ልከዋል።
ከኦሮምኛ ክፍል ባልደረባዎቻችን ያገኘነውን ዘገባ ነው ያሰማናችሁ። አድማጮች፣ ሌላ ተያያዥ ርዕስ አለን። አንድ የ19 ዓመት ወጣት በኢትዮጵያ መንግስት በትናንትና ዕለት ስለሰጠው መግለጫ ያለውን ምላሽ አስቀድሞ ደግሞ ለተቃውሞ እንዲሰለፍ ያደረጉትን ምክንያቶች ያስረዳል። በተለይ ወጣቶችን ለፖለቲካና አስተዳደራዊ ለውጥ እንዲነሳሱ የሚያደርጓቸው ጉዳዮች ምንድን ናቸው? ከቤት ሲወጡስ ወላጆቻቸው ምን አሉ? አጠቃላይ ሁኔታውን እንዲያስረዳ ሄኖክ ሰማእግዜር ከሻሸምኔ አንድ ወጣት አነጋግሯል።
የኢትዮጵያ መንግስት በትናንትና ዕለት ሁኔታውን አስመልክቶ በሰጠው መግለጫ አንተም ተናግረኋል አስቀድመ የአዲስ አበባና የፊንፊኔ ዙሪያ የማስተር ፕላን ማስፋፊያ እንዲቆም መደረጉን። ይህንን ስትሰማ በቅድሚያ ምላሽህ ምንድን ነው? ምን ተሰማ?
እንደ እኔ ጥሩ ነው። ሰው ልጅ በሆነ ነገር በትግል የሆነ ነገር የፈለገን ነገር ሲያገኝ በትግሉ ደስ ይለኛል። እንደ አንድ ሰው እውነት የሚሆን ወይ ውሸት፣ ይሄ ጥሩ ነው። በቃ የትግሉ አንድ ምላሽ አግኝተዋል። ግን ትግሉ የሰው ልጅ ደም ካልፈሰሰ በፊት መልሱ ቢሰጣ ጥሩ ነበር። እንደ
ይህንን ስትሰማ እንደው መጀመሪያ በአይምሮህ የመጣው ነገር ምንድን ነው? ኃይል ተሰማህ? ድምፅ አለኝ የሚል ሀሳብ መጣብህ? ወይስ ደግሞ ለተሻለ ወጣት ነህ፣ 19 ዓመትህ ነው፣ ለተጨማሪ ኃላፊነት የሚያነሳሳ ነው? ምንድን ነው እንደው በአይምሮህ ያለፈው ነገር?
በአይምሮህ የመጣ ከዚህ በፊት ማስተር ፕላን 2014 ላይም ተሳታፊ ነበርኩ። ያኔ ዩኒቨርሲቲ ተማሪዎች ተቃውሞ ሲያደርጉ ነበር። ያኔ ተሳታፊ ነበርኩ። እዚህ ሻሸመኔ ከተማ አልነበርኩም። ያኔ ወደ አሮማያ አካባቢ ነበርኩ። ያኔም ተሳታፊ ነበርኩ። ግን ያኔም ማስተር ፕላን ቆመዋል፣ ማስተር ፕላን ተሰርዘዋል ነው ያሉት። ድጋሜ ተመልሰው በአዋጅ ወጣ። ይህም እኔ ማመን አልቻልኩም። ግን የሆነ የተሰማኝ ነገር በቃ ደስታ ነው ትንሽም ቢሆን የተሰማኝ። ግን በሙሉ ደስ አላለኝ። ማለቴ የሰው ልጅ ደም ፈሷል፣ ህይወት አልፏል፣ ሰው በጅምላ ታስሯል። ደስ አላለኝም። እንደ አንድ ወገን እንደ አንድ ዜጋ ደስ አላለኝ።
ድምፅ አለኝ ብለህ ታስባለህ? ድምፄ ይሰማል ብለህ ታስባለህ?
ድምፄ እንዲሰማ የማያደርገው እኔና ወገኖቼ እንደኔ አይነት ሰው በአንድነት ተነስቶ አንድ ነገር ሊያደርግ ይችላል ብዬ አስባለሁ።
መጀመሪያ ሰልፍ የወጣ ቀን ታስታውሳለህ?
እኔ ሰልፍ የወጣሁበት ቀን 2014 ማለቴ 2005 እንደ ኢትዮጵያ ካለንደር
16 ዓመት ነበር።
ዘጠነኛ ክፍል ተማሪ ነኝ ያኔ።
ዘጠነኛ ክፍል እንዴት ነው ግን? ዘጠነኛ ክፍል ማለት በጣም ወጣት ነው። አልፈራህም? ጠበንጃ የያዙ ሰዎች አሉ፣ ግርግር አለ፣ ሁከት አለ። አይምሮህ ውስጥ ምን ተከሰተ ያኔ?
እሱ አለ ያኔ እኔ አይምሮ ይቀየራል። አሁን ሰው የሆነ ትግል ላይ እያለ እያየው ወገኖቼ፣ ወንድሞቼ እንደምታውቀው ው ዘሮቼ ለትግል ለመፍታቸው ሲታገሉ እኔ ዝም ብዬ ማቅራት ደስ አይለኝም። ይህም የግድ ከነሱ ጋር መተሳተፍ ስላለብኝ ነው የተሳተፍኩት።
ቤተሰብ ምን አለ? እንግዲህ ወጣት ስትሆን በቤተሰብ ስር ነው ያለው።
ተመጣው ነበር ያኔ በሌባ ጎማ በጣም ተመጣው። እስካሁን የሆነ ምልክት እንትን ላይ ጀርባዬ ላይ ይታያል። ያው እሱ ቤተሰብም አንዳንዶቹ አንተ ምን ታደርገዋለህ፣ አንተ ህፃን ልጅ ነህ፣ ገና ነህ፣ ተረጋጋ ይሉኛል። እኔ እነሱም አነሳስቼ እንዲሳተፉ እያደረኩ ጥረት እያደረኩ ነው።
ከእናት ከአባት ጋር ነው የምትኖረው?
አዎ።
ምን አሉ እናት በጎማ ተመተ ስትመጣ? እንደምትወጣ ሲያውቁ ደግሞ ምን ይሉሃል? ምን ይመክሩሃል?
እናቴ ቀስ በል ልጄ ተረጋጋ፣ ትሞት አለ መሞትም አለ፣ ቀስ በል ተረጋጋ እያሉ ይመክሩኛል። እኔ ያ የሚሞትም ወገኔ ልጆቻችሁ ነው፣ እሱም ልክ እንደኔ አስቡ ነው የሚላቸው።
በጣም ነው የምናመሰግነው። ለደህንነቱ በመስጋት ስሙን ያልገለጸ የ19 ዓመት ወጣት ከሻሸመኔ ያነጋገረ ነው። እናመሰግናለን ገለቶማ።
አመሰግናለሁ። እኔ
ተያያዥ ርዕስ ነው የተከታዩም ዘገባ። በሌላ በኩል ሚያዝያ 30 ቀን 2008 ዓ.ም የመዳው ላቡ ዩኒቨርሲቲ የአምስተኛ ዓመት የኢንጂነሪንግ ትምህርት ተማሪ የነበረውና በዩኒቨርሲቲ ውስጥ ስለተገደለው ወጣት ሳሙኤል ከተማ አሟሟት ያውቁ እንደሆን ጽዮን ግርማ ወላጅ አባቱን አቶ ከተማ በቀለን አነጋግራለች። ይህንኑ ተንተርሳም የኦሮሞ ፌዴራሊስት ኮንግረስ ሊቀመንበሩን ፕሮፌሰር መረራ ጉዲናን በጉዳዩ ላይ ያላቸውን አስተያየት እንዲሰጡ ጠይቃ ተከታዩን አጠናቅራለች።
ሟች ሳሙኤል ከተማ የአንደኛና የሁለተኛ ደረጃ ትምህርቱን በተወለደበት ድሬዳዋ ከተማ አጠናቆ ለዩኒቨርሲቲ ትምህርቱ ሮቤ ከተማ ወደሚገኘው መደ ወላቡ ዩኒቨርሲቲ እንደሄደና ትምህርቱን ሊያጠናቅቅ የወራት ዕድሜ የቀረው የኢንጂነሪንግ ተማሪ እንደነበር ወላጅ አባቱ አቶ ከተማ በቀለ ገልጸዋል። ልጃቸው እርሳቸው ጋር ደርሶ ከተመለሰ አንድ ወር እንደማይሞላው የገለጹት ወላጅ አባቱ ታህሳስ 28 ቀን ለዋለው የገና በዓል የመልካም ምኞት መግለጫ ተለዋውጠው እንደነበረ ገልጸው ሚያዝያ 30 ቀን ዩኒቨርሲቲ ውስጥ ግርግር መፈጠሩንና ልጃቸው አደጋ ደርሶበት ወደ አዲስ አበባ መላኩን መስማታቸውን፣ ከሌላ ልጃቸው ጋር በመሆን ወደ አዲስ አበባ ለመሄድ ከቤታቸው ከወጡም በኋላ ልጃቸው ሕይወቱ ማለፉ እንደተነገራቸው ገልጸውልናል። የልጃቸው ሕይወት እንዴት እንደጠፋ ጠይቀናቸው ነበር።
ሰው ላይ አልነበርኩም። ያው የተለያዩ ኢንፎርሜሽኖችን የምሰማው ግን ተማሪዎች ደብድበውት ነው የገደሉት። ምክንያቱም በእርግጠኝነት እንግዲህ ያው እኔ አላውቅም፣ ልናውቅም አንችልም። ነገር ግን ልዩ የቤተክርስቲያን ልጅ ነው፣ ኢኖሰንት ነው። ከዛ ውጭ እንግዲህ በምን ምክንያት እሱን ሊገሉት እንደቻሉ በእርግጠኝነት የማውቀው ነገር የለም።
የአሟሟቱን ሁኔታ ለማየት አስክሬዱን ፈትሸው እንደሆነ የተጠየቁት አቶ ከተማ
አይ ምንም፣ ምክንያቱም በሳጥን ውስጥ ታሽጎ ነው የመጣው፣ መልኩም ብቻ ነው ያየነው። በቃ ከዛ ውጭ ግን ያው ኢንፎርሜሽን ነው። ያው በድንጋይ ይሁን በምንም አናውቀውም፣ ብቻ ጭንቅላቱ አካባቢ ላይ ተመትቷል። በቃ በዛ አይነት ምክንያት እንደሞተ ነው በቃ ይዘውት የመጡ ሰዎች የነገሩ።
የልጃቸውን አሟሟት ከየት እንደሰሙ አስክሬኑንም ይዞላቸው የመጣው ማን እንደሆነ በተማሪዎች እንደተገደለ የሰሙትስ እንዴት እንደሆነ የተጠየቁት አቶ ከተማ
አስክሬኑን ድሬዳዋ ሲገባ ማለት ነው የፖሊስ ባልደረባ ነው የዛ አካባቢ ማለት ነው ይዞ የመጣው። የፖሊስ ባልደረባው በቃ የነገረኝን ነው ዳይሬክትሊ በቃ ምነግርሽ ማለት ነው። ሳምሶን ከተማ ማለት አለ በዩኒቨርሲቲ ውስጥ ከዲኑ ጀምሮ እስከ ዘበኛ ድረስ ማለት ነው የሚወደድ ፍጹም ንጹህ ሆነ ልጅ እንኳን ይገደልና ምንም ነገር እንትን የሌለው ልጅ ነው። ነገር ግን ልጁን እነሱ የፈለጉት በትክክለኛ ስሙ አሁን ረስቼው ሊሆን ይችላል ሊገሉ የፈለጉት እዛ ዶርም ሲመጡ የኔ ልጅ ማለት ነው። ያው አንድ ዶርም ነው የሚኖሩት እዛ ውስጥ እዛ ዶርም ውስጥ አብረው ስለሚኖሩ ቀጥታ መጥተው ዶርሙን ይበረግዱታል በሩን። ከዛ እነሱ መብራት አብስተው ይጮኋሉ። ሲጮሁ ማንም ይደርስላቸው አልነበረም። ከውጭ ቆመው በሩን መብራቱን አብሩ፣ የልጁን ስም ጠርተው ወገኔን ካልሰጣችሁ እናንተን እንገላቸዋለን ብለው ይሏቸዋል። ከጎን በመስኮት በኮሪደር በኩል የሚገናኝ በራን ላይ ያንን ሌላ ቡድን ደግሞ መጥቶ በርግዶ በመስተዋሉ ሰብሮ ሲመጣ የኔ ልጅ ደግሞ ምኑ ናችሁ ምናምን ብሎ አንገቱን ብቅ ሲያደርግ በኮብልስቶን ድንጋይ መሬት ላይ አነጸፉት። ከዛ በኋላ የሚደበድቡት ሲደበድቡት እናንተን ብለው ልጁ ደም በደቀም ሲሆንላቸው ይሸሻሉ። የተደበቁትን ልጆች ያመልጣሉ ማለት ነው።
ከእርሳቸውም አንደበት ሆነ ከሌሎች የትምህርት ቤቱና የቤተ ክርስቲያን አገልግሎት ከሚያቀርብበት የግቢ ጉባኤ ወጣቶች እንደተሰማው ተማሪ ሳሙኤል ከተማሪዎች ጋር ተግባቢና ምስጉን እንደነበር መስማታችንን አንዳንድ አስተያየት ሰጪዎች በተማሪ ተገደለ መባሉ አጠያያቂ ነው እንደሚሉ ጠቅሰን ጠየቅናቸው።
ማን ገደለው የሚለው ነገር ሳይሆን ማን አስገደለው ነው። ተማሪ ቢገለው ተማሪው እንዲገል ያስደረገው ከውጭ ከበስተጀርባው ሌላ ነገር ማን የሚለው ነገር ያው ሊወጣ የሚችለው ያው እንግዲህ ህጋዊ የሆነ የምርመራ ሂደት በዛ ስለሆነ እኔ ያንን ነገር ባለሙያዎች እንትን ቢሉት ይሻላል።
አቶ ከተማ ካሉበት የቦታ ርቀት አንጻር እንዲሁም አሁን የሚገኙት በሀዘን ላይ በመሆኑ ጉዳዩን ለማጣራት ምንም እንዳልተንቀሳቀሱ ገልጸው በመጨረሻም ይህም ብለዋል።
ተማሪ ገደለ ማለት የተማሪው ጨቋኝ ለተማሪ ነው ማለት ነው። ይሄ ነገር በቃ ፍጹም አብሶሉትሊ የማይሆን ነገር ነው። እኛ በኢትዮጵያ ታሪክ ውስጥ ነው የምነግርሽ፣ እስከ ዛሬ ድረስ እኔም በትምህርት ቤት ውስጥ ያለቼ ልጅ ወልጄ ዩኒቨርስቲ ድረስ ድረስ ማለት ነው ከጥንታዊ የኢትዮጵያ ተማሪዎች ታሪክም አምጌ ወይም ደግሞ እስከማውቀው ድረስ ባለው ትንሽ በኢትዮጵያ ታሪክ ውስጥ ተማሪን የገደለበት እንቅስቃሴ የኔ ልጅ የመጀመሪያዊ ኢትዮጵያዊ ነው ብዬ እችላለሁ። ስለዚህ አሁንም ተማሪዎች ሌሎች ተጠቃሚ ለመሆን የሚፈልጉ ማለት ነው ልጆች በተማሪዎች ለመጠቀምና የራሳቸውን የመዝበራም ሆነ ወይ የራሳቸውን ዓላማ ለማሳካት የሚያደርጉት እንቅስቃሴ ስለሆነ ተማሪዎች ቢያንስ አንድ ነገር ከማድረጋቸው በፊት ተማሪዎች ስንል ተምረዋልና ከሌላ ህብረተሰብ የተሻለ ማገናዘብ ስለሚችሉ መጀመሪያ አንድ ነገር ውስጥ ከመጀመራቸው ነው ከማድረጋቸው በፊት ቆም ብለው ያስቡ። ይህ ነገር ወዴት ነው? ይህ ነገር ምንድን ነው ውጤቱስ? ሁለተኛው የድሮ ኢትዮጵያውያን ተማሪዎች የትግል ታሪክን ዞር ብለው ያንብቡ። ተማሪን ገሎ ያቅን። ምናልባት የመንግስት ኃይል ወታደር ተማሪን ገሎ ያውቃል እንጂ ተማሪን ገሎ አያውቅም። ስለዚህ የሮቤ ዩኒቨርሲቲ ተማሪዎች የሰራችሁት ታሪክ የመጨረሻ የወርስ ታሪክ ነው የሰራችሁት። ስለዚህ ከዚህ ሰብራችሁ ወደፊት ለምታደርጉት የትግል እንትን ራሳችሁን አዘጋጁ የሚል መልዕክት ስጭ ነው መሰላችሁ።
ይህን ጉዳይ በተመለከተ የሚያውቁት ነገር ይኖር እንደሆነ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናን ጠይቀናቸው ነበር።
ይሄ ድርጣና ልጁ መሞቱን ሰምቻለሁ። መንግስት ምናልባት በሁለቱ ብሔረሰቦች መሀል ግጭት ለመፍጠር ለመጠቀም ሲንቀሳቀስ እንደነበረ ሰምቻለሁ። ከዛ ውጭ ግን ያው የተለየ መረጃ ለራሳችን ባለድረስ ሄደን የሰበሰብነው ነገር የለም። ግን በተማሪዎች መሀል በተለየ እዚህ ዘር በሚባለው ነገር በግጭት እንደሞተ እንትን ለማድረግ መንግስት እንደሚጥብ ሰምቼ ነበር። ሙሉ መረጃ ሊኖረኝ አይችልም፣ ምክንያቱም በመደወላቡ ዩኒቨርሲቲ በወታደር ስር ነው ያለው። እዛ የምናገኛቸው ነገሮች የተወሰኑ ናቸው ማለት ነው። ገዢው ፓርቲ ለአንዱ እነንትና ናቸው እነዚህ ያደረጉት፣ ለዚህኛ ደግሞ እንደዛ ነው እነዛ ናቸው እነዚህ ያደረጉት እያሉ የግጭት ሁኔታን ለመፍጠር ከፈለገ ያስቸግራል።
እስከ ዛሬ ድረስ በነበረ የተቃውሞ እንቅስቃሴ ተማሪን ተማሪ ገድሏል ሲባል እንዳልሰሙ የተናገሩት ፕሮፌሰር መረራ
በተለይ ግድያ ደረጃ የደረሰ ቅርብ ጊዜ ትዝ የሚለኝ ነገር የለም። ከሆነም የመጀመሪያው ነው የሚሆነው። በተለይ እንደዚህ አይነት ሁኔታ ለመጠቀም የሚንቀሳቀስ አካል መጠርጠር ያስፈልጋል። ምክንያቱም ለምሳሌ እኔ ከዚህ ቤት የማውቀው አዲስ አበባ ዩኒቨርሲቲና ሌሎች አካባቢዎች ብዙ ጊዜ በተማሪዎች መካከል የሚደረጉ ግጭቶች ከውጭ ቀስቃሽ አላቸው። በተለይ የከፋፍለ ግዛ ሴራ ሰለባ የሚሆኑባቸው ሁኔታዎች እንደነበሩ ትዝ ይለኛል።
ገዢው ፓርቲ እንዲያሉ ተቃውሞዎች ሲነሱ ሁሌም ቢሆን የተለያዩ ዘዴዎችን እንደሚጠቀም የተናገሩት ፕሮፌሰር መራራ ለወጣት ሳሙኤልም ሆነ ከተፈጠረ ሁኔታ ጋር በተያያዘ ሕይወታቸው ላለፉት መጽናናትን ተመኝተው የሚከተለውን መልእክት አስተላልፈዋል።
ለሞቱት ልጆች እግዚአብሔር ነፍሳችሁን ይማር እላለሁ። ለቤተሰቦቻቸው መጽናናትን ይመኛለሁ። ዋና ጉዳይ ለወደፊቱም ቢሆን እውነት የእርስ በርስ ግጭት ከሆነ ከእንደዚህ አይነት ነገር ሁሉም የኢትዮጵያ ወጣቶች፣ የኦሮሞ ወጣቶች ጭምር እንደዚህ አይነት ነገር እንዲጠነቀቁ ደጋግሜ አደራ ለማለት ይፈልጋለሁ። ወጣቶችም ሆኑ ህዝቡ እርስ በራሱ ወደ ግጭት ውስጥ እንዳይገባ ደጋግሜ ስንመክር ነበር። አሁንም ደጋግሜ ለመምከር የሚፈልገው ይህንኑን ነው። ዋና ጉዳይ አንዱ ሌላውን ኢላማ የማድረጉ ጥያቄ ሳይሆን ለሁላችንም የምትሆን ኢትዮጵያን የመፍጠሩ ጥያቄ ስለሆነ እዚህ ግጭት ውስጥ የሚያስገባቸው ምን የሚያደርጋቸው ነገር መኖር የለበትም። ስለዚህ አሁንም ደጋግሜ ያደራ የምለው በእንደዚህ አይነት ግጭትና ውስጥ እንዳይገቡ ነው። እውነት ከሆነ በተለይም የገዢው ፓርቲ የከፋፍለ ግዛ ሴራ ሰለባ እንዳይሆኑ ደጋግሜ ያደራ እላለሁ።
አድማጮች፣ ከዚሁ ከኦሮሚያ ጉዳይ ሳንወጣ አምቦ ተገደለ ስለተባለ ተማሪ ጉዳይ በሁለተኛው አጋማሽ ዘገባ እንደሚኖረን ከወዲሁ እናስታውሳለን። አሁን ወደ ሌላው ዓለም አቀፍ ጉዳይ እንሄድ። በካሜሩን ትናንት ሰሜናዊ ግዛቷ ውስጥ በአንድ መስጊድ ላይ ጥቃት ደርሶ በርካታ ሰዎች ከተገደሉ በኋላ ዜጎች ነቅተው እንዲጠብቁ የአካባቢው የፖለቲካ መሪዎች እያሳሰቡ ነው። የትናንቱ የአጥፎ ጠፊ ቦምብ ጥቃት ከዚህ ቀደም በተከታታይ መስጊዶችን ኢላማ ያደረጉት የቦኮ ሐራም ነውጠኞች ከሚከሰሱበት አንዱ መሆኑ ይታመናል። ባልደረባችን ሞኬ ኤድዊን ኪንዴስካ ከያውንዴ የተከታዩን ዘገባ ልኳል። ሰሎሞን ክፍሌ ያቀርባል።
ሚጂያዋ ባካሪ የካሜሩን ሰሜናዊ ክፍለ ግዛት ዋና አስተዳዳሪ ናቸው። በማለዳ የጸሎት ሥነ ሥርዓት ወቅት እየደረሱ ያሉትን አይነት ጥቃቶች ለማስወገድ የእስልምና እምነት ተከታዮች መስጊዶችን መጠበቅ አለባቸው ሲሉ አስገንዝበዋል። ሕዝቡ ወደ መስጊዶችና ሌሎች ሰዎች በብዛት ወደሚሰበሰቡባቸው አካባቢዎች መግቢያዎችን በንቃት የሚቆጣጠሩ ቡድኖችን እንዲመሠርት ጠይቄያለሁ ነው ያሉት በንግግራቸው። በየመስጊዶች የሚካሄዱ የጸሎት መርሃ ግብሮች ለሁለት ተከፍለው አንደኛው ቡድን ሲጸልይ ሌላው ዘብ መቆም አለበት ብለዋል። ሁለቱ ምድቦች በፈረቃ መርሃ ግብሮቹን ሊያካሂዱ እንደሚችሉና ለአካባቢው እንግዳ የሆኑ ሰዎች ወደ ጸሎት ቤቶቹ እንዳይገቡ መከልከል እንደሚያስፈልግም አስገንዝበዋል። ባካሪ በተጨማሪ ሲናገሩ በኮሎፋታ ከተማ የተካሄደውን ጥቃት የፈጸሙት ከጥቂት ቀናት በፊት ወደ ካሜሩን ሰርገው የገቡ የቦኮ ሐራም ቡድን አባላት ናቸው ተብለው ይታመናሉ ብለዋል። የትላንቱ ጥቃት ከሦስት ሳምንት ባነሰ ጊዜ ውስጥ በመስጊዶች ላይ ሲካሄድ ሦስተኛው መሆኑንም አስረድተዋል። በሰሜናዊ የካሜሩን ድንበር ጫፍ ላይ የምትገኘውን የኮሎፋታ ከተማ በናይጄሪያው እስላማዊ ጽንፈኛ የቦኮ ሐራም ቡድን በተደጋጋሚ ጥቃት ሲደርስባት ቆይቷል። የከተማዋ ኢማም አህማዱ ሙስጣፋ ጸሎት በፈረቃ ከመስጊዱ ጸጥታ ጥበቃ ጋር ይካሄድ ሲሉ ዋናው አስተዳዳሪ ባካሪ ባቀረቡት ሐሳብ ሙሉ በሙሉ አይስማሙም። አንድ የእስልምና እምነት ተከታይ ከሌሎች ምዕመናን ጋር በአንድነት ጸሎት እንዳያደርስ መጠየቅ ከእምነቱ አስተምህሮት ጋር ይጻረራል፣ ሆኖም አሸባሪዎች ከሚወስዱት እርምጃ ጋር ሲታይ ግን ሌላው አማራጭ ነው ሲሉ አስገንዝበዋል።
Remettez le Coran à n'importe qui vous lui demandez de lire pour mieux comprendre l'islam.
ኢማም አህማዱ ሙስጣፋ ያሉት ይበልጥ ጠቃሚው ቁም ነገር ሰዎች የእርስ በርስ ጥላቻን አስወግደው ለሰላም በአንድነት መሥራቱ ነው። ሰዎች ሁሌም መረዳት የሚኖርባቸው በመሐላቸው ልዩነቶች ሁልጊዜም ሊኖሩ እንደሚችሉ ነው ሲሉ አስተምረዋል። በሌላ በኩል ደግሞ በካሜሩን የቦኮ ሐራምን እንቅስቃሴ የሚዋጋውን ጦር የሚመሩት ጄኔራል ኮጂ ጄኮብም ሕዝቡ ከመንግሥቱ ጋር በመተባበር ተጠርጣሪዎችን ሲያይ እንዲጠቁም ጥሪ አስተላልፈዋል። ድርጊቱንም ማውገዝ እንዳለበት አሳስበዋል። በካሜሩንና ናይጄሪያ መካከል ያለው ድንበር በአብዛኛው ጥበቃው የላላ በመሆኑ ጦር ሰራዊቱ ብቻውን ካለ ህዝቡ እርዳታ ሊቆጣጠረው እንደማይችልም ጀነራሉ አስረድተዋል።
A partir de si vous voyez les Nigériens qui passent autre c'est les mêmes familles de part et d'autre
ሰዎች የካሜሩንና ናይጄሪያን ድንበር ያለማቋረጥ ስለሚተላለፉበት ፍተሻ ማካሄዱ የጦር ሰራዊቱ ሚና ይሆናል ነው ያሉት ጀነራል ጄኮብ። ቦኮ ሐራም በናይጄሪያ ሰሜናዊ ግዛት እስላማዊ መንግስት ለመመስረት በያዘው ጥረት ላለፉት 6 አመታት እዚያው በሃገር ውስጥ በጎረቤት ካሜሩን፣ ቻድና ኒጀር የሚካሄዱ ውጊያዎችን ይመራል። ይህን የነውጠኛውን ቡድን እንቅስቃሴ ለመጨፍለቅ በማቀድ የናይጄሪያና ካሜሩን ወታደሮች ካለፈው ህዳር ወር ጀምሮ የነውጠኛውን ቡድን ጠንካራ ይዞታዎች በጋራ የማጥቃት ዘመቻ ከፍተዋል። ባለስልጣናት የሚሉት ዘመቻው ስኬታማ በመሆኑ ነው ቦኮ ሐራም መከላከሉ አቅቶት በመስጊዶች ላይ ጥቃት የከፈተው። ቡድኑ በኢማሞችና ሽማግሌ አስተዳዳሪዎች ላይም ያነጣጠሩ ጥቃቶችን እያካሄደ መሆኑን ያስረዳሉ። በተባበሩት መንግስታት ድርጅት መሰረት ከቦኮ ሐራም ጋር በተያያዙ ሁከቶች ሳቢያ 20,000 ሰዎች ተገድለዋል። ሌሎች ከ2 ሚሊዮን በላይ ከቤት ንብረታቸው ተፈናቅለዋል።
ክብራትና ክብራን አድማጮች ከአሜሪካ ድምጽ ራዲዮ የአሜሪካ ድምጽ ራዲዮ ዋሽንግተኑ የስርጭት ሰዓት መመልከት አልቻልኩኝም። የስርጭት ሰዓታችን ከምሽቱ 3:31 ያመለክታል። ሪሶሪዎቹን ባጫጭሩ
በሺዎች የሚቆጠሩ የኤልሳልቫዶር ዜጎች የተደራጁና የታጠቁ ወንበዴዎችን ሽሽት ወደ ዩናይትድ ስቴትስ እየገቡ መሆኑ ታውቋል። የዩናይትድ ስቴትስ መንግስትም አማራጭ ሊያቀርብላቸው እያቀደ ነው ተብሏል።
Offer them a safe and legal alternative to the dangerous journey that many are tempted to begin.
አብዛኞቹ ለህይወታቸው አደገኛ የሆነውን የስደት ጉዞ ከመጀመራቸውና የገንዘብ ትርፍ ሊያገኙባቸው ተንሰፍስፈው የሚጠብቁ ህገወጥ አዘዋዋሪዎች ሰለባ ከመሆናቸው በፊት ደህንነታቸው የሚጠበቅበትና ህጋዊ መንገድ እናቀርባለን።
ውጭ ጉዳይ ሚኒስትር ኬሪ በአሁኑ ጊዜ በስደት ዙሪያ ያለው ቀውስ በታሪክ ከፍተኛ መሆኑን ጠቅሰው በዩናይትድ ስቴትስ የስደተኞች መስፈርን የሚቃወሙ ፖለቲከኞችን በሂስ ጠርበዋል።
Lately, this critical work has been conducted against a backdrop of some pretty nasty politics.
በአሁኑ ጊዜ እጅግ አስፈላጊ የሆነው የስደተኞች ማስፈር ስራ የሚካሄደው በጣም መጥፎ የሆነ የፖለቲካ ትችት በሚሰማበት ጊዜ ነው። ስለ ስደተኞች በሀገራችን መስፈር ሆን ብለው ህዝቡን የሚያስፈራሩ እየተደመጡ ነው።
የሆነ ሆኖ አንዳንድ ፖለቲከኞች ግን የዩናይትድ ስቴትስ የኢሚግሬሽን ስርዓት በትክክል አይሰራም ሊታረም ይገባል ይላሉ።
We cannot continue to allow immigrants to come here illegally. And in this age of
ፈላሾች ህገወጥ በሆነ መንገድ ወደ ሀገራችን እንዲገቡ መፍቀድ የለብንም። በዚህ አሸባሪነት በነገሰበት ዘመን ፍላጎታቸው በውል ያልታወቀ ስደተኞች ወደ ሀገራችን መግባት አይፈቀድላቸውም ያሉት የሰሜን ካሮላይና ክፍለ ሀገር ገዥ ኒኪ ሄሊ ናቸው። ውጭ ጉዳይ ሚኒስትሩ ከንግግራቸው በኋላ ከዋሽንግተን ወጣ ብሎ የሚገኝ አንድ ስደተኞችን ማስፈር ላይ ተሰማራ ማዕከል ጎብኝተው እዚያም ከሶሪያ፣ ከአፍጋኒስታን እንዲሁም ከኤርትራ የተሰደዱ ሰዎች ጋር ተገናኝተዋል። ሪፐብሊካን ተቺዎች ለሚሰነዝሩት ሂስ መልስ ለመስጠት ይመስላል ኬሪ ያገኙዋቸው ስደተኞች በሙሉ በጥንቃቄ የተካሄደ ምርመራ አልፈው ወደ ዩናይትድ ስቴትስ የገቡ ናቸው ብለዋል።
ቀደም ሲል ይቅርታ ስላለው መስቀልቅል የስርጭት ሁኔታ ይቅርታን ጠይቃለን። ቀደም ሲል ትዝታ ያነበበችልን ወይ ያሰማችን ዘገባ የዩናይትድ ስቴትስ መንግስት ከደቡባዊ አሜሪካ አገሮች ሆንዱራስ፣ ጓቴማላና ኤልሳልቫዶር ለሚሰደዱ ህዝቦችን ለመርዳት ስደተኞችን የመቀበል ፕሮግራሙን እንደሚያሰፋ አስታውቋል። በአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ ትናንት ይፋ የሆነው እቅድ ከተደራጁ ወንጀለኞች የሚሸሹና ከለላ የሚያስፈልጋቸው ስደተኞች እንዲለዩ ጥሪ አድርጓል እና ከአሜሪካ ውጭ ጉዳይ መስሪያ ቤት ፓም ዶንኪንስ የዘገበችውን ነው ትዝታ ያቀረበችልን። በድጋሜ ስርጭታችን መስቀልቀል ስላለ ይቅርታን ጠይቃለን። አሁን ቀደም ሲል ወደ አስተዋወቅናችሁ ከኦሮሚያ ጉዳይ ጋር በተያያዘ አምቦ ከተማ ተገደለ ስለተባለ ተማሪ ጉዳይ የቀረበውን ዘገባ እናሰማችሁ። Thank you.
ከስድስት ወራት በፊት ካምቦ ከተማ ተወስዶ ከአዲስ አበባ ፌዴራል እስር ቤት የነበረው ወጣት አብደታ አላንሳ ታሞ በቅዱስ ጳውሎስ አቤት ሆስፒታል በሕክምና ሲረዳ ቆይቶ ባለፈው ሰኞ ሕይወቱ አልፎ ትናንት ረቡዕ የቀብር ስነ ስርዓቱ በአምቦ ከተማ መፈጸሙን መዘገባችን ይታወሳል። ለጉዳዩ ቅርበት ያላቸው ሰዎች እንደሚናገሩት ወጣት አብደታ እስር ቤት ሳለ በደረሰበት ድብደባ ራሱን እንደሚያመው ለረጅም ጊዜ ይናገር ነበር ተብሏል። ወጣቱ ለህልፈት ያበቃው ምክንያት ምን ይሆን? በሕክምና ሲረዳ የነበረበትና በኋላ የሚያርፍበት የጳውሎስ ሆስፒታል ስር የሚገኘው የአቤት ሆስፒታል ስራ አስኪያጅና የውስጥ ደዌ ሐኪም ዶክተር እስማኤል ሸምሰዲን ጃልኔ ገመዳ ከኦሮምኛ ክፍላችን አነጋግራቸዋለች።
እኛ ጋር የመጣው በታህሳስ 11 ነው። በዛ ጊዜ እስር ቤት ውስጥ ራሱን ስቶ ተገኝቶ ነው በእስር ቤቱ በኩል ወደዚህ ለህክምና የመጣው። ስለዚህ 3 ሳምንት አካባቢ እንደዚህ ሆነዋል ማለት ነው።
ያረፈው መቼ ነው?
ጥር 2 ከ3 ቀን በፊት ማለት ነው።
ወጣቱ ራሱን ስቶ ሲመጣ ሆስፒታሉ ዲያግኖስ ያደረገው ወይም ያገኘው ችግር ምንድን ነው?
ራሱን ስቶ በመጣበት ጊዜ የተደረጉለት ምርመራዎች አሉ። ምንድን ነው ምክንያቱ የሚለውን ታሪኩ ከዛ ፊት የነበረው ጤና እንዴት ነው ምናምን የሚለውን ነገር ታሪክ በደንብ አይቻልም። ለምን ልጁ ራሱን ስጦ ስለነበረ ብዙ የሚያወቅ ነው ነገር አልነበረም። እኛ ጋር ከመጣ በኋላ ብዙ ምርመራዎች ተደርገውለታል። ጭንቅላቱን ኤምአርአይ፣ ሲቲ ስካን፣ ሌላ ኦርጋን እንትኖቹ ቴስቶች፣ ብዙ ነገር ተደርገውለታል። እኛ እንግዲህ በሕክምና ቋንቋ ብዙ የሰውነቱ ክፍሎች ኦርጋን ፌሊየር የምንላቸው አሉ ነበሩት እና ምናልባት ይሄ መነሻው ኢንፌክሽን ነው ብለን ጠርጥረን ነበር። ግን ይሄ ነው የሚባል ግን ተጨባጭ 100% ያረጋገጥነው ምክንያት አላገኘንም ነበር።
ኢንፌክሽኑ
ምናልባት ጭንቅላቱ ላይ ያለ ኢንፌክሽን ብለን ያሰብነው እና እየተደረገለት የነበረው ምንድን ነው እሱ እንግዲህ ምርመራ ምንድን ነው ምክንያቱ የሚለውን በሕክምና ቶሎ ላታውቂ ትችያለሽ። ስለዚህ ያ እስኪታወቅ ድረስ ግን ለምሳሌ ትንፋሽ በትክክል መተንፈስ አይችልም ነበረ ሳምባው። ስለዚህ በማሽን ላይ አድርገን ጊዜ ለመግዛት እና ምርመራዎች ለማድረግ ምንድን ነው ለማወቅ ነበረ ስንታገል የነበረው። በዚህ መሀል ሌሎችም ኦርጋኖቹ ፌል እያደረጉ ስላስቸገሩን እናንተን ስላለ ይህ ነገር በቃ ከቁጥጥር ውጭ ሆኖ ሊያርፍ ችሏል።
ቶርቸር ተደርጓል፣ እስር ቤት ተደብድቧል። በተለይ ጭንቅላቱ እንደተመታ እሱም ሲናገር ነበር ይላሉ። ከውጭ የምታዩት ድብደባ የሚመስል ወይም ከውስጥ ቴክኖሎጂ የሚመሳሰል ነገር አለ?
ይሄ እንግዲህ እኛ ምን መሰለሽ አሁን የቶርቸር ምልክት ሲሆን አንድ ሰው ሲደበደብ ውጭ ገላው ላይ የሚታዩ ምልክቶች ይኖራሉ። አንጎልም ላይ በድብደባ አደጋ ሲደርስ መድማት፣ የአንጎል መቀጥቀጥ ምናምን የሚደርሱና በኤምአርአይ በሲቲስካን የሚታዩ ነገሮች ይኖራሉ። እንዲህ አይነት ነገር ግን እዚህ በሽተኛ ላይ አልታየም። እኛ ጋር ከመጣ በኋላ ማለት ነው ሁሉ ጊዜ አንድ ሰው ራሱን ስቶ ሲገኝ ከምንጠረጠራቸው ነገሮች አንዱ ጭንቅላት ውስጥ በተለያየ ምክንያት ደም ፈሶት ምትም ሊሆን ይችላል ብለን ነው አንድ የምንጠረጥረው እንደ ሐኪም። እሱን አስመልክተን ምርመራዎች ተደርጎለት ነበር። ሲቲ ስካን ተነስተዋል፣ ኤምአርአይ ያለው ከውጭ ገላው ላይ ደግሞ የተገኘ የተለየ ጠባሳ ብሩዝ ወንድ ነው ይሄ የተጋጋጠ ነገር፣ ይሄ በቅርብ ጊዜ የተደበደበ ሰው ላይ የሚታይ ምልክት አለ አይደለም? እንደዛ አይነት ነገር በመጣበት ጊዜ አልተገኘም።
ታሪኩ እንደሚነግሮት ልጁን ከየት ነው ያመጡት?
ከእስር ቤት ነው ወደ እኛ የመጣው።
ከማዕከላዊ ነው? ከቅሊንጦ?
እንግዲህ እዚህ ላይ ዶክመንቱ የሚነግረኝ እዚህ ላይ ቃሊቲ የሚል ነው ማየው፣ ከፌዴራል ፕሪዝን ነው የሚለው እና
ሂስትሪ ላይ ይኖራል ብዬ ነው።
ከፌዴራል ፕሪዝን የተላከበትን ወረቀት ነው አሁን ያየውም ነግርሽ፣ ሪፈራሉን ነው ያየውም ነግርሽ። እና ከፌዴራል ፕሪዝን ነው የሚለው ምናልባት እንግዲህ ቃሊቲ፣ ይሄ እርግጠኛ መሆን አይችልም፣ ቃሊቲ ይመስለኛል።
ሰውነቱስ ሲያዩት እንደ አንድ ወጣት ልጅ ሰውነቱ እንዴት ነው? ማለት ሙሉ ነው? የጎደለ ነው? የከሳ ነው? እንዴት ነው ያገኙት?
እኔ ሆስፒታሉ ኃላፊ ነኝ በነገራችን ላይ እና ይሄ በሚታከምበት ጊዜ እኔ አንድ ቀን ብቻ ነው ያየሁት እና ሙሉ ሰውነት ያለው ወጣት ልጅ ነው እና እሱን ነው ቅድም ያልኩሽ የምጠይቅን ጥያቄ አሁን 3 ሳምንት የቆየ በሽተኛ ስለሆነ ምልሽ ይሄ የተለየ አሁን እንደምትዩ እንደዛ አሁን ከውጭ የመጣ ኤክስተርናል ቶርቸር፣ ድብደባ፣ ጉስቁልና አላየንም። ከውጭ የመጣ ኤክስተርናል የሆነ ሰውነቱ ላይ ግን ቀስ እያለ ኦርጋኖቹ ተራ በተራ ፌል እያደረጉ ማለት ነው፣ ውስጡ ያለው የሰውነቱ ክፍሎች ፌል እያደረጉ መጨረሻ ላይ ከፍተኛ መድማት ከተለያየ ቦታ ነበረው።
መድማት?
አዎ መድማት የውስጥ ነው። ይሄ የውስጥ መድማት ማለት ሰውነታችን ለምሳሌ በኢንፌክሽን ሊሆን ይችላል፣ በሌላ ነገር ስራው ሲዘባ ደሙን መቆጣጠር ያቅተዋል፣ መተንፈስ አይችልም ሰው፣ ጭንቅላቱ ስራውን ያቆማል፣ ኩላሊት ስራውን ያቆማል እያለ ቀስ እያለ በሕክምና መልቲፕል ኦርጋን ፌለር አለው እንላለን እና ይሄ መልቲፕል ኦርጋን ፌለር መነሻው ሰውነት የተራጨ ቁጣ ወይንም ሲስተሚክ ኢንፍላማተሪ ሪስፖንስ የሚባል ነገር አለ። ይሄም የሚመጣበት ምክንያት በጣም ብዙ ነው። እንግዲህ በብዛት እኛ ምናየው ከኢንፌክሽን ጋር ተያይዞ ነው ምናየው።
ኢንፌክሽኑ ምን ሊያመጣው ይችላሉ ይላሉ ዶክተር ስማይል?
ያው እንግዲህ መሰለኝ ታሪኩ አይታወቅም። ይሄ ልጅ ለምሳሌ እስር ቤት ውስጥ ከመግባቱ በፊት አልተናገረም፣ እንዲያሞኝ ነበር እንዲህ ነበርኩኝ ትናንትና እንደዚህ ነበርኩ ብሎ አላስረዳም።
አይናገርም ነበር ማለት ነው።
አዎ ሲመጣ ራሱን ስቶ እኮ ነው ተገኝቶ ወደዚህ ያመጡት የእስር ቤቱ አላሾች።
የቅርብ ዘመዶች ሳናግር ሰኞ ሊሞት ቅዳሜ ነው እሁድ ሄደው አይተውት ደህና ነበር ነው የሚሉት።
ምን መሰለሽ እኮ ደህና ስታየው ደህና ቅድም ሙሉ ሰውነት አለው ምናምን ያልኩሽ ስታየው ደህና ይሁን የሚመስለው የሚተነፍስለት ማሽን ነው። እዛ ምግብ ይሰጠዋል፣ ምን ይሰጠዋል፣ ፈሳሽ ክትትል የሚደረግለት ማሽን ላይ ሆኖ ስለነበረ ተኝቶ እንደዚህ ስታየው የተለየ አተነፋፈስ የተለየ ነገር አታይም። ለምን ብዙ ስራ የሚሰራለት በማሽኖቹ ነበረ። እና አንዳንድ ጊዜ ምን መሰለሽ አሁን የቤተሰቡ እንግዲህ ስታየው አንዳንድ ሰው ማሽኖቹ ምናምን ሲያይ ይደነግጥ ይላል። አንዳንድ ሰው ደግሞ ይሄ ቀዝቀዝ ያለ የተረጋጋውን አተነፋፈስ ሲያይ ደህና ነው ሊል ይችላል። ግን ምንድን ነው እሱ ቤተሰቦቹ ለምሳሌ እንዴት ነው የሞተው፣ ምንድን ነው ዝርዝር መረጃው፣ በምን ምክንያት ነው የሞተው የሚለውን ለማወቅ ከፈለጉ እኛ ገብተን አቅማችን ደርሶ መርምረን የደረስንበትን ያክል እኮ ለማስረዳት መረጃዎች ለመስጠት ምን ለማድረግ ዝግጁ ነን እኛ ሆስፒታላችን።
ግን እነሱ እንደሚሉት እንኳንስ በሽታው ደረጃ ላይ እንደደረሰ መጠየቅ ይቅርና ቁጭ ብሎ ማስታመም አይፈቀድም ነው የሚሉት።
ልክ ነሽ። ለአስረዳሽ ሱን የተኛበት ክፍል ኢንቴንሲቭ ኬር ዩኒት ነው። ይሄ በጣም የታመሙ በሽተኞች የሚተኙበት ክፍል ስለሆነ ለኢንፌክሽን የተጋለጡ ናቸው እና ብዙ ጊዜ በኢንፌክሽን የሚሞቱብን። ስለዚህ ኢንፌክሽን ለመገደብ ስንል የአስታማሚዎች እንደፈለጉ እንዲገቡ እንዲወጡ አንፈቅድም። ሄደው አይተውት ብቻ እንደዚህ ገብቶሻል ወይ ስማውት ወይ እጁን አሻሽቶ እንዲህ እንዲህ አድርገው እንዲወጡ ነው የምንፈቅደው። ስለዚህ በዛ ምክንያት ገብቶሻል የፈለጉትን ያክል አለ አይደል፣ ይሄ በባህል እንደተለመደው በእኛ ባህል ለማስታመም አልቻሉ ይሆናል እና ይሄን ለበሽተኛው ጥቅም እንደሆነ እኛ እንደው ያላስረዳናቸው ከሆነ በጊዜው የእኛ ስህተት ነው። ግን ይሄ ለሱ ተብሎ የተደረገ ነገር ነው።
የጭንቅላት ኤክስሬ ራጅ አሳዩን ስንላቸው ግን ከለከሉን እና ጥርጣሬያችን ከጭንቅላቱ መመታት ጋር ነው እስር ቤት ውስጥ።
ኖ አይ ምን መሰለሽ እንግዲህ አሁን አንዳንድ ጊዜ እንዲያውም ጭንቅላት ኤክስሬያትን ለበሽተኞች ለአስታማሚዎች የሚሰጥ ይመስለኛል። ይሄ አሁን ቅድም የነገርኩሽ ነገር አለ ዝርዝር ለማወቅ ከፈለጉ ማለት ነው። ይህን መረጃ ለማወቅ ከፈለጉ በተለይ ይሄ እንግዲህ ባለቤት፣ እናት፣ የቅርብ ዘመድ መጥቶ ማወቅ እንፈልጋለን መረጃውን ምናምን ብሎ እኮ መጠየቅ ይችላል። ሁለተኛ ይሄ ነገር እንደ አጠራጣሪ ነው ብሎ ካሰበ ሌላም ድረስ ሄዶ እንዲመርመር ብሎ መጠየቅ ይቻላል። እኛ እንግዲህ ሐኪሞች ነን እና ዋናው ስራችን የበሽተኛውን ደህንነትና ሕክምና ሁኔታ መጠበቅ ነው። ያገኘነውን ነገር የደረስንበትን ነገር እናስረዳቸዋለን።
ግን ካረፈ በኋላ ወጣት አብደታ ኦላንሳ ኦቶፕሲ ተሰርቷል?
ኦቶፕሲ አልተሰራም። ቤተሰቦቹ ሲስማሟል የራሱ ፕሮሲጀር አለው ላይ ማየው ኦቶፕሲ እንዳልተሰራለት ነው። ካረፈ በኋላ ያመጡት እስር ቤቱ ሰዎች ይዘውት እንደሄዱ ነው ማውቀው እኔ።
ዶክተር እስማኤል ሸምሰዲን በጳውሎስ ሆስፒታል የአቤት ሆስፒታል ኃላፊ ለሰጡኝ ቃለ ምልልስ በአድማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ወደ ቀጣዩ ቅንብር እንሄዳለን። ባህልና ማህበረሰብ። ባህልና ማህበረሰብ አሉላ፣ እንግዲህ ወደዛ ከመሄዳችን በፊት ቀደም ሲል የነበረው የቴክኒክ ችግር አሁን የተወገደ ይመስለኛል። ምንድን ነው?
ልክ ነው። አዲሱ የቴክኒክ ችግሩ ተወግዷል። አሁን በትክክለኛ ፍሰታቸው ፕሮግራሞቻችን እየሄዱ ነው። ለዛሬ ያስኩት አዲሱ አንዲት በተለያዩ የኪነ ጥበብ ዘርፎች የምትሳተፍ የኪነ ጥበብ ባለሙያ ናት። ከኪነ ጥበብ ሙያም ውጪ ሌላ ሙያ ስላላት የሚያሻማኝ ይመስለኛል። ብቻ በብዙ ዘርፎች የምትሳተፍ እንግዳ አለችኝ። ጥሩ ወግ እናደርጋለን። ከስራዎቿ አንዳንዶቹን ብልጭ እናደርጋለን እና ከእሷ ጋር ሚኖረ
መስተያየት ይመስላል። ይሄ ነገር
ባህልና ማህበረሰብ ነው። ለምን አልጋብዝህም?
ለምን ትላለች። ለምን አትበሉኝ። ለምን ያባባኛል። ይሁን በደፈናው ተስፋ ይሰጠኛል። አንድም ለምን ማለት ለምክንያት ጥያቄ ማለት ነው። አንድ ደግሞ ልመናን በሁለት መንገድ የሚታይ አጠር ያለች ምጥን ያለች ብዙ ምትናገር ግጥም ናት።
የመታወቂያ ስሜ ጌረዳ ጌታቸው ነው። እሙ ግን ከልጅነቴም ጀምሮ የምጠቀምበት ስም ነው እና እሙ ተብዬ ብጠራ ደስ ይለኛል።
አሁን ጽጌረዳ ቢሎሽ ቶሎ ይመጣልሻል ለመመለስ?
ሌላ ሶስት መስለኛል ሳይገርም።
መልካም እሙ ጌታቸው፣ በዝንባሌሽ በተለያየ የኪነ ጥበብ ዘርፎች ውስጥ እንደምትሳተፊ ጭምር አውቃለሁ። ቀደም ብለን ለቅምሻ የአማርኛ ግጥምሽን አሰምተናል። በእንግሊዝኛ የጻፍሻቸው በርካታ ግጥሞች እንዳሉ አውቃለሁ። በተለያዩ የጥበብ ዘርፎች ውስጥ ነው ተሳትፎሽ እና ለዚህ ቃለ ምልልስ መነሻ የሆነን መርካቶ በሚል ከሀያ በላይ የምትሆኑ በዘርፉ የምትሳተፉ ሰዎች የተለያየ የፈጠራ ስራዎቻችሁን ይዛችሁ የቀረባችሁበት ነው። የኢትዮጵያ መሰረት ያላቸው በተለያየ ቅርጻ ቅርጽ፣ በንድፎች፣ በአልባሳት ላይ የተሰሩ ስራዎችን ጨምሮ ለመድረኩ ያበቃችሁበት ዝግጅት ነው። እንግዲህ ከዝግጅቱ ምንነት ከተሳተፍሽበት ሁኔታ እንጀምራለን። እስኪ አጫዎች መጀመሪያ ስለ ስራዎችሽ ንገሪ ነው። ምን ይዘሽ ቀረብሽ?
በአሁኑ ጊዜ ያቀረብኳቸው ለወንዶች የሚሆኑ ኢትዮጵያዊ መልክ ያላቸው ከረባቶች ዲዛይን ካፍሊንግስ ወይም ደግሞ የሸሚዝ ቁልፍ መያዣ ነው የሚባለው። እሱን እነሱም የኢትዮጵያ መስቀል የኢትዮጵያ ባህል ላይ የኢትዮጵያ ዲዛይን ላይ መሰረት ያደረጉ ናቸው።
እነኚህ አሁን የምትያቸው ላልተመለከቱ ሰዎች የሸሚዝ እጅጌን አስረው የሚገኙት የብረት ዘለበቶች ላይ የተሰራ ንድፍ ነው የታየው።
ንድፍ ነው። ልክ ነው፣ ልክ ነው። እነሱ ናቸው። ለሴቶች ደግሞ በእጅ የተሰሩ አንገት ሀብሎችን፣ መስቀሎችን አካቶ በስልክ ወይም ደግሞ ሀር 100% ሀር በሆነ ጨርቅ ላይ የተሰሩ ዲዛይኖች በሁለት የተለያዩ ሳይዝ ዲዛይኖች ያካትታል። እንዲሁም የገናን በዓል ምክንያት በማድረግ ያው ከምንኖርበት ዓለም የተማርናቸው የምንጠቀምባቸው አንዳንድ ኳስ የመሳሰሉ ጌጦች አሉ። እነሱ ላይ እንዲሁ ኢትዮጵያ መሰላዊ የሆነ ነገር የተሰሩ የተለያዩ በስጦታ መልክ ሊሰጡ የሚችሉ ስራዎችን ነው እኔ ያቀረብኩት። ሌሎቹም እንዲሁ ተመሳሳይ ነገሮችን ይዘው ቀርበዋል። ከአዋዜ ጀምረህ እስከ ፎቶግራፍ በእኛ ልጆች ለእኛ ህብረተሰብ የተዘጋጀ ፕሮግራም ነበር።
ግሩም ነው። የገና ስጦታዎች ብንላቸው ቀኑ ላይ ውሏል። አውሮፓውያን ገና የሚከበርበት ነው። ጥለቱን ብቻ ሳይሆን የበዓሉን ሰሞን ለማሳመር በአልባሳትም ላይ ወንዶች በሚያደርጓቸው ከረባቶች፣ ሴቶች በሚያደርጓቸው የአንገት ልብሶች፣ ሌሎችም ጌጣጌጦች ላይ የሚሰፍሩ የጥበብ ስራ የታየባቸው መሰረታቸው ኢትዮጵያዊ የሆነ ቅርጾችና ንድፎች የሰፈሩባቸው ስራዎችን ያቀረብሽው። ቀደም ብዬ በመግቢያም እንደጠቆምኩት ሌሎች የጥበብ ዘርፎች ውስጥም ትሳተፊያለሽ። ለቅምሻ ቀደም ብለን የአማርኛ ግጥምሽን ሰምተናል። ገፋ አድርገን ወደ ንድፍ ስራዎቹም ሆኖ ሌሎች የምትሰሪያቸው ስራዎች ከመዝለቃችን በፊት በእንግሊዝኛ ከተጻፉ ግጥሞችሽ አንዱን ታሰሚን ለቅምሻ ያህል።
ለቅምሻ ያህል። እሺ። የእንግሊዝኛ ግጥሞቹ የተለያዩና ብዙ ናቸው። በየአይነቱ ነው። ከእነሱ ውስጥ ሁል ጊዜ እዚህ ካለሁበት ቦታ ከመምጣቴ በፊት የምሰራባቸውን ስራ እቃዎች ማስቀምጥበት ስቶሬጅ ሀገራችን ይህ ቦታ እንዳለ አላቅም፣ ግን ማስቀመጫ ቦታ ነው እና ሁሌ እነሱን ለማስቀመጥ በምገባበት ጊዜ ሌሊት ነው የማስቀምጠው። ጸጥታ አለ። ብዙ ክፍሎች የተለያዩ ሰዎች ትርፍ እቃቸውን ወይም ደግሞ ኑሮ ከብዷቸው ከቤታቸው ወጥተው እቃቸው እንዳይጣል እዛች ቦታ ውስጥ ሲያስቀምጡ ሁሌ ቀን በማስቀምጥበት ጊዜ እነዚህ ክፍሎች በሙሉ ሰው ከሄደ በኋላ ማታ ጨልሞ እቃዎቹ ወጥቶ ቢነጋገሩ ምን ብሎ ይነጋገራሉ ከሚል ነው አነሳሱ። ታይትሉ ፐብሊክ ስቶሬጅ ስፔስ፣ የህዝብ እቃ ማስቀመጫ ቦታ ይላል። ሆልድ ኮንክሪት ፍሎር ኤንድ ደፍኒንግ ሳይለንስ ሎክስ ኦን ኤቭሪ ዶር ዲስፕሌይንግ ነምበርስ ኖ ኔምስ ኦር ፐርሰናሊቲስ ኖ ሚውዚክ ኦር ኪድ ስቴፕስ Just the sound of all seasons rushing to escape, sneaking through the cracks are our collective tales. Old photo albums and dresses with their tags, an open Christmas presents and the crystal wine glass, love letters from the 70s and teddy bears from the past, oh, grandma recipe books and old biker pants, ballet dancer shoes and exercise soundtracks, broken plastic chairs and plastic cover sofas, empty perfume bottles and the broken music box, the leftover gift wrap, and of course, dirty dolls.
the baby's first shoes and grandma's icewear, old crumbled maps and mangled license plates, the high school diplomas and dried gummy bears, college essay papers and expired credit cards, the unfinished craft projects and the dried paintbrushes, dust dress magazines and the old version softwares, mismatched socks and holes and smaller blouses with stain, the forgotten changes in the pockets and the washed up dollar bills, wandering through the coldness of public storage space and our defiant tails occupying unnecessary space.
በርግጥም የሚያስደምም በዚያ ቦታና ሰዓት ጣሪያና ግርግዳው ለህዝብ የቃማስቀምጫነት በኋላው ክፍል ውስጥ የተቀመጡ እቃዎች ቤቱን ቢያነጋግሩት የሚል መንፈስ ይሰጣል። ጆሮ የሚደፍን ዝምታት ይዋልሽ ለሰው የሙህናችን ታሪኮች ቁጥር ስፍር የሌላቸው ትንሽና ትልቅ ዘመን የጠገቡ እቃዎቻችን ስቲ እምናከማቻቸው እምንይዛቸው እቃዎች አላስፈላጊ ቦታን ሲይዙም የሚያሳይ ስዕል ነው የሚሰጠው። ግጥምሽ ሙሉን እንግሊዘኛ ስለሆነ እንደው በጨረፍታ መንፈሱን ለማምጣት ያህል ነው ወደ አማርኛ ሐሳቡን እየመለስኩ ያለሁት። ይህን ግጥም የጻፍሽበት ጭብጥ ምናልባትም በኢትዮጵያ የተለመደ ካለም ሆኖ አንጻር ከቤታችን ውጪ ሌላ እቃ ማስቀመጫ ምንከራየው ቦታም ስለሌለ ከልማዱ ጋርም እስኪያያይልን ቀድም በጨረፍታ ነክተሽዋል። ሰዎች ወደ አዲስ ቤት ሲገቡ ሊሆን ይችላል ወይ ደግሞ ቤታቸው በቂ ሳይሆን ለሚያስቀምጡበት ሲያስቸግራቸው ሊሆን ይችላል ወይም ደግሞ አስቸጋሪ ሁኔታ ውስጥ ሲገቡና ቤታቸውን የሚለቁበት እቃዎቻቸውን ማስቀመጫ ሲያጡ ተከራይተው የሚያስቀምጡበት ቦታ ነው። ሰዎች ይሄን እቃ ለማስቀመጥ የሚሄዱበትን የተመለከተሽ ይመስላል። ምን አይነት መንፈስ ሰጠሽ?
አድማጮች ከሙጌታቸው ጋር የጀመርነው ወጋል ተቋጭም ተከታዩን በመጪው ሳምንት ይዘን እንቀርባለን። አሁን ሳይንስ ነው ፕሮግራሙ ሳምንታዊው ቅንብር። አዘጋጅና አቅራቢ ሰለሞን አባተ።
ዛሬ ያለፈውን በፈረንጁ አቆጣጠር 2015 ዓመተ ምህረትን በሳይንስ መነጽር እንገመግማለን። ዓመቱ ካስመዘገባቸው ወይም ጠቢባን በዓመቱ ውስጥ ከጨበጧቸው አዳዲስ ሳይንሳዊ ድሎች ብዙዎቹ ድንቅ የተባሉ ነበሩ። ከዓመቱ ተርፈው ለመጪ ዘመናት ሁሉ የሚያበሩ የህብለ ብርሃን ወይም የዘረመልን ወይም በውጪው ዓለም አጠራር ጅንን ማረቅ እንደሚቻል የተበሰረበት ዓመት ነበር። በዚህ ጥበብ የተበላሹ ወይም የተጓደሉ የዘር መሰረቶችን የሰውን ልጅ ወይም የሌሎች እንስሳትን ማለት ነው ማረቅ ማስተካከል እንደሚቻል ተነግሯል። ይህ ደግሞ በሽታ ተሸካሚና አስተላላፊ ተውሳኮችን ዘር ማንዘራቸውን እንዲሉ ማጥፋት ሁሉ እንዲቻል አድርጓል። ደግሞም እነዚህ ደቃቃ የሚባሉ ዓለማትን ወይም ፕላኔቶችን የኛው 9 ዓለም ጥግ ላይ የሚገኘውን ፕሉቶን ጨምሮ ድንቅ የሚባሉ አዳዲስ ግኝቶችንም ያሰስንበት ዓመት ነበር። ለነፍሰ ገዳዩ ለጅምላ ጨራሹ ጠላትና ተውሳክ ኢቦላም በፈረንጁ አምና መከላከያ ክትባት ተገኝቶለታል። ከእንግዲህ ኢቦላ እንዲያ ላይነግስብን ትጥቅ ተሰንቆለታል። በዚሁ ዓመት በዚሁ በጤናው ሳይንስ መስክ በእርሾ ነፍሳት ላይ የተመረኮዘ ህመም ማጥፊያ ወይም ፔን ኪለር ተቀምሮ ተሰርቷል። ደግሞ ወትሮ ከምናውቀው እኛን ከመሰለው የሰው ልጅ ምንጭ የተለየ ዝርያም ቅሪታ አካል ተገኝቷል። አብራችሁኝ ቆዩ። የዓመቱ የሳይንስ ጥርመሳ ከእንግሊዝኛ መጠሪያው ምህጻር CRISPR የሚባለው የህብለ ብርሃን ምህንድስናና ማረቅ ሥራ ላለፉት 3 ዓመታት ብዙ ጥረት ሲደረግበት የቆየ ነው። ይህ የዘረመል ማስተካከል ሥራ ታዲያ እጅግ የቀለለ በወጭም ርካሽ ደግሞም ፈጣን እንዲሆን ነው የተዘጋጀው። ልብ በሉ የቢንቢን የተፈጥሮ ዘረመል ንድፍ በመለወጥ ወባ የሚባልን ወረርሽኝ እስከወዲያኛው ማጥፋት ሊቻል ነው። ስለዚህ ጉዳይ የሳይንስ መጽሔት የዜና አዘጋጅ ሮበርት ኩንት ስለ አንድ በቅርቡ ተደርጎ ስለነበረ ተመሳሳይ ሙከራ ተናግሮ ነበር።
So you can change not just one organism at a time, but through its offspring.
በአንድ ጊዜ መለወጥ የሚቻለው እኮ አንድ የተናጠል ነፍስ ብቻ አይደለም። ምህንድስናውን የመለወጡ ሥራ ተጠናክሮ ከተከናወነና በወልዶቻቸው ላይ ከተሰራ ከዚያ የሚከተሉትን ዝርያዎች ተፈጥሮ ሁሉ ነው መለወጥ የሚቻለው። ለምሳሌ የወባን ተውሳክ አስተላላፊ የሆነችውን ሴቷን ቢምቢ የመራቢያ ሥርዓቷን ማጥፋትና እንዳትፈለፍል ማድረግ ተችሏል።
ይህ የክሪስፕር ዘዴ በሰውነታችን ውስጥ የተዳከሙ አካላትን ወይም ሴሎችን ወይም ስራቸውን ያቆሙትንና እክል ወይም ጉዳት የፈጠሩብንን ወይም በበሽታ የተጎሳቆሉ ብልቶችንና ጅማቶችን ስራ ስሮችን ለመጠገን ወይም ሙሉ በሙሉ ለመለወጥ ያስችላል። እመኑ፣ ተአምራቱ የማይነጥፈው የሳይንስ ጥበብ አኗኗራችንን የጣፈንታችንንም አቅጣጫ እየቀያየረ ነው። ለጥፋት የተቃረቡ የሚባሉ እንስሳትና ዝርያዎችን ሰምተዋል። ይህ የመጥፋት ስጋት ከእንግዲህ ራሱ የጥፋት ታሪክ ሊሆን ነው። ምናልባት በአንድ ወቅት በሕይወት ያሉ ዳይኖሰርና ማመት በድኅረ ዘመነ ጁራሲክ በዚህች ምድር ላይ እንደገና ይንቀሳቀሱ ይሆን? ሳይንስ ይፍታው። ከእንስሳት እዳሪና ከተክሎች ብስባሽ የሚመረቱትን ባዮፊውልስ የሚባሉ ከሕያዋን አካላት ውጤቶች የሚገኙ የነዳጅ ምንጮችንስ ሰምተዋል? ሳይንሳዊ ግኝትና የአፈጻጸም ቴክኖሎጂው ተክሎች ይበልጥ ወደ ነዳጅነት ፈጥነው እንዲደርሱ የሚያደርግ ተፈጥሮንም እንዲጎናጸፉ የማድረግ ሐሳብ እንዳለም ተነግሯል። እንግዲህ ነዳጅ ቁፋሮ ሳይሆን የነዳጅ ደን ልማት ወይም ማብቀል ውስጥም ልንገባ ይሆን? ሳይንስና ሕይወት አጃሂብ ሲባል ሰምታችኋል። ይሁን እንጂ ለእንዲህ አይነቱ ጥበብ መንገዱ እንዲያው አልጋ ባልጋ አይደለም። ጉዳዩ ከቤተ ሙከራ ውጪ በመደበኛ ሕይወታችን ውስጥ እንዲገባና እንዲሰራበት ከተፈለገ የጨዋነት መለኪያ መመሪያዎችን ማሟላትና መጠበቅ እንዳለበት አጥብቀው የሚጎተጉቱ ክርክሮች ተነስተዋል። እንዲህ አይነቱ ዘርለዋጭ መላ ያለ ስነ ምግባርና የሰው ልጅ ደህንነት መጠበቂያ መሳሪያ ወይም ሕግጋት ሜዳ ሊወጣ አይችልም። በሌላ የ2015 የጤና ሳይንስ ዜና በሰውነታችን ውስጥ ያሉ የቆሸሹ አካላትና የተፈጥሮ ደህንነት መጠበቂያ ቅስም ሴሎችን ከላይ እታች የሚያመላልሱት የመረብ ስርዓት አውታሮች አንጎላችንን መድረስ እንዲችሉ ተደርጓል። ይህ ግኝት እኮ ኦልዛይመርስን የመሳሰሉ ከነርቭ ስርዓት ጋር የተያያዙ የአንጎል መዳከምን የሚያስከትሉ የጤና ችግሮች ማከም ያስችላል። ስሙኝ፣ ኦልዛይመርስና መሰሎቹ ተስፋ አስቆራጭ የሚሆኑበት ጊዜ ማክተሚያው እየቀረበ ነው። ይህ ቤቶ ውስጥ ዳቦ የሚደፉበትን እንጀራ የሚጋግሩበትን ሊጣሊጥ ሁላ ኩፍ የሚያደርገው እርሾ የህመም ስሜትን መቀነስ የሚያስችል መላወጣው እኮ አደራ ያገኙትን እርሾ ሁሉ አንስተው እንዳጨለጡ። ታዲያ ሳይንቲስቶቹ እርሾው ህመም አምካኝም እንዲሆን አድርገው እያዘጋጁት ነው። ምናልባት እኮ በዚያ እርሾ የተጋገረ ዳቦም ለህመሞ ማስታገሻ ሊሆን ይችል ይሆናል። አመመኝ ብለው ክኒን ከመቃም ዳቦ መግመጥ አይሻለዎትም? ወይም እንጀራውን ለህመሙም ለረሃቡም መድኃኒቱ አንድ ሊሆን ይሆን እንዴ? በዚህ ዓመት እኮ ኢቦላ ከፍቶ ከፍቶ አሰቃይቶናል። በመካከላችን አድሮ ብዙ ፈጅቶናል። ኢቦላ ደህና ሰንብት የምንልበት ጊዜ ደጃፍ ላይ ነው። ክትባቱ ባለፈው ዓመት ተስፋ እንደተደረገው በዝንጀሮዎች ላይ ሙሉ በሙሉ ውጤታማ ሆኗል። በሰዎችም ላይ የተደረገው ሙከራ ውጤት ፊታችንን አብርቶታል። ዘንድሮ ኢቦላ ወዮላት ራሷ።
And they show that this vaccine is between 75% and 100%.
እናም ይህ ክትባት ከ75% እስከ 100% በሚደርስ አቅም ሰዎችን ከኢቦላ መከላከል እንደሚችል ሙከራዎች ያሳይተዋል።
እስኪ ከመድራችን ጣጣ ጥቂት ወጣ እንበልና እፎይታን እናስስ። ወደ ሌሎች ዓለማት ለደቃቃዎቹ ዓለማት ከምድራችን ርቀው ላሉት 2015 ዓመተ ምህረት ዓመታቸው ነበር ብለዋል የሥነ ሕዋ ሳይንስ ጠቢባን። የሰው ልጅ ፈተሻቸዋ፣ ውሎ አዳራቸውን አየላቸዋ። ሳይንስ መጽሔት ነው ይህንን የሚናገር። ባለፈው ሐምሌ ኒው ሆራይዘንስ የሚል ስም ተሰጥቷት ወደ ሰማየ ሰማያት የተለቀቀችው መንኮራኩር 9 ዓመት ተኩል ሙሉ በክፍቱ ሕዋ ስትከንፍ ኖራ 5 ቢሊዮን ኪሎ ሜትሮችን ካፈሰች በኋላ በ9ኛው ዓለም ወይም ፕላኔት ፕሉቶ አጠገብ አልፋለች። ፕሉቶ ከፀሐይ ምህዋር ጥግ ላይ የምትገኝ እጅግ ደቃቃይቱ ዓለም ነች። እናም ስለ ፕሉቶ አዳዲስ መረጃዎችን ሰልላ ለእኛ ወደ መሬት ልካለች።
You have these huge plains of frozen nitrogen with these water ice.
ግዙፍ የናይትሮጅን ጋዝ ቅዝቃዦች እና በላያቸው ላይ የሚዋኙ የበረዶ ግግሮች ይታያሉ።
በጁፒተርና በማርስ መካከል ደግሞ የዓለቶች ስብርባሪዎች ቀለበት መካከል ሴረስ የምትባል ደቃቃ ፕላኔት ታይታለች። ዓለም 9 ናት አትሞላም 10 ተብሎ ነበር። ሞላችሁን እንዴ? የተከበራችሁ አድማጮች 2015 ብዙ የሳይንስና ቴክኖሎጂ ካፕት አፍርተንበታል፣ አፍርቶልናል። ቀሪውን ይዤላችሁ መለሳለሁ። በጥበብ ታምር ተደረገ፣ ደስታ ምቾት ብዙ አደገ ተብሏል። ለዛሬ በዚሁ ልሰናበታችሁ።
አድማጮቻችን፣ ፕሮግራማችን ሊገባደድ
አንድ ደቂቃ ነው የቀረው። በነገራችን ላይ ዛሬ ካሰማነው የዓለም ዜና የመጀመሪያውን ሰሞኑን ኦሮሚያና አማራ ክልሎች ውስጥ በታዩት ያለመረጋጋት ሁኔታዎች ላይ የኢትዮጵያ መንግስት በወሰዳቸው እርምጃዎች የአውሮፓ ህብረት ምክትል ፕሬዚዳንትና የኢትዮጵያ ውጭ ጉዳይ ሚኒስትር ተወያይተዋል። የህብረቱ ከፍተኛ ተጠሪ ፕሬዚዳንቱ ፌዴሪካ ሞሄሪኒ እና የኢትዮጵያ ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ናቸው። በዚህ ላይ ተጨማሪ መረጃ ለማግኘት ጥረት እያደረግን ነው። እንዳገኘን እናቀርባለን። የሶማሊያው የምክክር ጉባኤ የመጨረሻው ዙር ዛሬ ኪሲማዮ ውስጥ ተከፈተ የሚሉ ዋና ዋና ዜናዎቻችን ነበሩ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበባ፣ አቀናባሪያችን ብርሃን ኃይሉ፣ ከቴክኒክ መሐንዲሱ እንዲሁም